Gambino VOA.
ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት የፌዴራሉ ከፍተኛ ፍርድ ቤት በሽብር ወንጀል የተከሰሱ የተቃዋሚ ፓርቲ አባላትን ጉዳይ በዛሬው ዕለት ተመልክቶ ውሳኔው እንዳልደረሰለት አስታውቋል። ዝርዝሩን ይዘናል።
የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ደግሞ ለለጋሽ ሀገሮች ባስተላለፈው መልእክት መልካም አስተዳደር ጥያቄዎችን ችላ ለሚለው የኢትዮጵያ መንግስት እርዳታ መስጠት ተገቢ አይደለም ብሏል።
የህዝብ ግንኙነት ስራ ነው። እነዚህ ኢትዮጵያን የሚጎበኙትን ከቦሌ ጀምሮ ከዚያ በፊትም ሊሆን ይችላል እንደደረሱ መክበብ ነው።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለዝግጅት ክፍላችን የሰጡት አስተያየት ነው።
በዩናይትድ ስቴትስ የተጀመረው የሞባይል የታክሲ አገልግሎት ኡበርን መሰል ኩባንያዎች በአፍሪካ ብቅ እያሉ ነው።
Dans le cadre de mes activités, j'ai beaucoup de choses. C'est pas évident que je roule.
የያስኩት ንቃ የተጓዝኩበት ታክሲ ውስጥ ብረሳ እንኳን መልሼ እንደማገኘው አውቃለሁ።
በዩናይትድ ስቴትስ የጎዳና ተዳዳሪዎችና ቤት አልባ ሰዎችን ችግር ለመፍታት ፕሬዚዳንት ባራክ ኦባማ በመጪው ዓመት የ11 ቢሊዮን ዶላርስ በጀት መድበዋል።
ጎዳና ተዳዳሪነት ከባድ ነው። እያንዳንዷን ቀን የምታሳልፈው የምበላው ነገር የት ላገኝ ብለህ በመዋተት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኢትዮጵያ 200 የሚሆኑ አትሌቶቿ የኃይል ሰጪ መድኃኒት ወይም ዶፒንግ ተጠቅመው መሆን አለመሆኑን ለማረጋገጥ ማስመርመር ይጠበቅባታል። ይህን ምርመራ ካላደረገች ከዓለም አቀፉ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ ተቋምና የዓለም አቀፉ የአትሌቲክስ ፌዴሬሽን ማህበር እገዳ ሊጣልባት ይችላል ተብሏል። የወጣቶችና ስፖርት ሚኒስቴር የብሔራዊ ቡድን ሐኪም ዶክተር አያሌው ጥላሁን 75% የሚሆነው ምርመራ በሶስት ወር ጊዜ ውስጥ መጠናቀቅ እንዳለበት ለሮይተርስ ተናግረዋል። ኢትዮጵያ የእነዚህን አትሌቶች ደምና ሽንት ለማስመርመር 120,000 ዶላር መክፈል ይጠበቅበታል። የዓለም አቀፉ አትሌቲክስ ፌዴሬሽን ማህበር እንዳስታወቀው የኃይል ሰጪ መድኃኒት ወይም ዶፒንግ ምርመራ እንዲያደርጉ በአስኪ ደረጃ ላይ ዝርዝራቸው ከተቀመጡት አምስት ሀገራት አንዷ ኢትዮጵያ ናት ብሏል። ኬንያ፣ ሞሮኮ፣ ዩክራይንና ቤላሩስ በዝርዝር ውስጥ የተካተቱ ሌሎች ሀገራት ናቸው። ኬንያ የተቀመጡላትን ሁለት የጊዜ ገደቦች ባለማጠናቀቋ የኃይል ሰጪ መድኃኒት ፍተሻ ስርዓቷን ለማስተካከል እንደ ኤሮፓውያን አቆጣጠር እስከ ግንቦት 12 ቀነ ጊዜ ገደብ ተሰጥቷታል። ሩሲያ ከዓለም አቀፉ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ ተቋም ውጤት በኋላ ከዓለም አቀፉ የጥሎ ማለፍ ሩጫ ውድድር ታግዳለች። ሶማሊያ ከዓለም አቀፍ የገንዘብ ተቋማት ጋር ያላት ግንኙነት እያሻሻለች እንደምትገኝ የዓለም አቀፉ የገንዘብ ድርጅት አስታወቀ። የገንዘብ ድርጅቱ ጨምሮ እንዳስታወቀው ምንም እንኳን ሶማሊያ የጸጥታ ዋስትና ባለመኖሩና ጦርነት የሚያስከትለውን ውድመት በመቀጠሉ በግብር መሰብሰብና ለሕዝቡ አገልግሎት በማቅረብ ላይ ችግር ቢኖርባትም እድገቷ 3.7 ተገምቷል ይላል ዓለም አቀፉ የገንዘብ ድርጅት። በሌላ የሶማሊያ ዜና ደግሞ ማንነቱ ያልታወቀ አውሮፕላን ትላንት ሌሊት በመካከለኛው ጁባላንድ ክልል ጂቢል ከተማ በሚገኘው የአልሸባብ ምሽግ ላይ ድብደባ እንዳካሄደ ከደቡባዊ ሶማሊያ የደረሱ ዘገባዎች ጠቁመዋል። ቢያንስ 8 የአልሸባብ አማጽያ እንደተገደሉ የሶማሊያው ጁባላንድ ባለስልጣኖች ተናግረዋል። ወሬው በነጻ ምንጭ እስካሁን አልተረጋገጠም። በአልሸባብ ጋራጅ ላይ የተፈጸመው ድብደባ በርካታ ብረት ለበስ መኪኖችን እንደደመሰሰም እማኞች ጠቁመዋል። በመጨረሻም እስላማዊ መንግስት ነኝ የሚለው ጽንፈኛው ቡድን ከመዲናይቱ ደማስቆ በስተሰሜን ምስራቅ ከሚገኝ ቦታ 300 የሲሚንቶ ፋብሪካ ሰራተኞችን እንደጠለፈ የሶሪያ መንግስት ቴሌቪዥን ዘግቧል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ። ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በቅድሚያ ወደ አዲስ አበባ እናምራ። የፌዴራሉ ከፍተኛ ፍርድ ቤት በሽብር ወንጀል የተከሰሱ የተቃዋሚ ፓርቲ አባላትን ጉዳይ በዛሬው ዕለት ተመልክቶ ውሳኔው እንዳልደረሰለት አስታውቋል። መለስካቸው አመሃ ዝርዝሩን ይዟል።
የፌዴራል አቃቢ ሕግ ከአንድ ዓመት ከመንፈቅ በፊት እነዘላለም ወርቅ አገኘሁ በሚል የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው 10 ሰዎች መካከል እንዲከላከሉ በተበየነባቸው በአምስቱ ሰዎች ጉዳይ ላይ ሊሰጠው የነበረው ውሳኔ ለዛሬ እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አስታወቀ። ፍርድ ቤቱ ቀደም ሲል ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን ዘላለም ወርቅአገኘሁ፣ ዮናታን ወሌ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ አቃቤ ሕግ ያቀረበባቸውን ክስ እንዲከላከሉ ወስኖባቸው ሲከላከሉ ቆይተዋል። ይኸው ፍርድ ቤት የካቲት 5 ቀን 2008 ዓ.ም በሰጠው ትእዛዝ ደግሞ አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ጽሑፋቸውን ከመጋቢት 29 ቀን 2008 ዓ.ም በፊት ለፍርድ ቤቱ እንዲያስገቡ በዛሬው ዕለት ደግሞ ውሳኔ ለመስጠት ቀጠሮ ቆርጦ ነበረ። ፍርድ ቤቱ ውሳኔውን ሰርቶ አለማጠናቀቁ እንዳለ ሆኖ ግን አስረኛ ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ መጥቶ እንዲመረመርላቸው ቢጠይቁም እስከ ዛሬ መዝገቡ እንዳልደረሰው ፍርድ ቤቱ ገልጿል። ስለሆነም መዝገቡ እንዲመጣ ትእዛዝ ሰጥቶ ሚያዝያ 6 ቀን 2008 ዓ.ም ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በዚሁ መዝገብ ላይ በሰጠው ብይን ከአስሩ ተከሳሾች መካከል የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረናው አብርሃ ደስታ፣ የሰማዩ የሸዋስ አሰፋና በፓርቲ አባልነታቸው የማይታወቁት አብርሃም ሰለሞን አቃቤ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ ዳንኤል ሽበሺ በተከሰሱበት ወንጀል ነጻ ቢባሉም ፍርድ ቤትን በመድፈር ተፈርዶባቸው ዛሬም ወህኒ ቤት ይገኛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ አስተያየቶቻችሁን ስጡን።
ፍናሰራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ለለጋሽ ሀገሮች ባስተላለፈው መልእክት የመልካም አስተዳደር ጥያቄዎችን ችላ ለሚለው የኢትዮጵያ መንግስት የገንዘብ እርዳታ መስጠት ተገቢ አይደለም ብሏል። ዘጋቢያችን እስክንድር ፍሬው የድርጅቱን ሊቀመንበር ፕሮፌሰር በየነ ጴጥሮስ አነጋግሯል።
ተቃዋሚዎች በምዕራባውያን መንግስታት ላይ የሚያቀርቡት ቅሬታ በተለይ ከ1997ቱ ምርጫ ጀምሮ ሲንጸባረቅ የቆየ ነው። ከኢትዮጵያ መንግስት ጋር ያላቸውን የተጠበቀ ወዳጅነት ስህተቶችን ለማረም አልተጠቀሙበትም ባይ ናቸው። የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ እንዳስረዱት የዚህ አንዱ ምክንያት የኢሃዴግ የህዝብ ግንኙነት ስራ ነው።
የኢሃዴግ ስርዓት አንዱ በእጅጉ የተካነባቸው ጉዳዮች ውስጥ የፓብሊክ ሪሌሽንስ የህዝብ ግንኙነት ስራ ነው።
እነዚህ ኢትዮጵያን የሚጎበኙትን ከቦሌ ጀምሮ ከዚያ በፊትም ሊሆን ይችላል እንደደረሱ መክበብ ነው።
በዝግጁነት ሰራተኞቻቸው የተለያየ መልክ ባላቸው እኔ ነፃ ነኝ ለዚህ መልወግንም ማለት ተመራማሪ ነኝ እንደዚህ መረጃ ከመያዝ ነው የምናገረው የሚሉ ሰዎች በጣም ይከበራሉ። ያደግ ይሄንን በጣም በብቃት ይጠቀማል።
የመድረኩ ሊቀመንበር ይሄንን አስተያየት የሰነዘሩት በአዲስ አበባ ጉብኝት ያደረጉትን የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ቆይታ መነሻ በማድረግ ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ወደ ኢትዮጵያ የመጡት አመታዊ በሆነው የዩናይትድ ስቴትስና የኢትዮጵያ መንግስታት የጋራ ውይይት ላይ ለመሳተፍ ነው። ከኦሮሚያ ሁኔታ እስከ ሲቪክ ማህበራት ሚና ዲሞክራሲን ለማስፈን እስከሚደረገው ጥረት ያሉት ሁሉ መነሳታቸውን ረዳት ሚኒስትሩ ለአሜሪካ ድምጽ ገልጸዋል። በተለይ ከኦሮሚያ አንጻር የሚያሳስቧቸውን ጉዳዮችም አስረድተዋል። ለመድረኩ ሊቀመንበር ግን ከዩናይትድ ስቴትስ ባለስልጣናት እየተሰጡ ያሉ አስተያየቶች የተንጸባረቁ አቋሞች ከበቂ በታች ናቸው። ወቅታዊውን የኦሮሚያ ጉዳይ ጨምሮ በዲሞክራሲና በሰብአዊ መብት ችግሮች ላይ ዩናይትድ ስቴትስ ጠንካራ አቋም አልያዘችም ይላሉ።
እዚህ ጻጀው የኦሮሚያ ወኖን ማለሱ ምንም ማሉ በምክር ደረጃ ወይም በአስተያየት ደረጃ ነው ተናግሮ የሚሄዱት እንጂ የምታረጉት ነገር በእጅጉ የከፋ እንደመሆኑ የአሜሪካን መንግስት ከናንተ ጋር ያለውን ግንኙነት አሁን ባለበት ደረጃ ይህንም አታሻሽሉ ከሆነ ለመቀጠል ይቸገራል። አስቡበት። በዚህ የምል ደረጃ እንደው የዚች አይነት ጠንከር ያለ አቋም ውስጥ አይሄዱም። ያ እስካልሆነ ድረስ ሚሊዮን ጊዜ ብናገሩ ምን ብሉ የአሜሪካንን ጥቅም በማስከበር ኢትዮጵያ ደግሞ አፍሪካ ውስጥ ተወዳዳሪ የሌላት እንደመሆኗ ምንም አያሳስባቸው እንደው ስልጣን ላይ ያሉትና ይህን ሁሉ በደልን የሚፈጽሙ ወንጀል የሚሰሩ በህዝብ ላይ ዝም ብሎ በተለቀቀበት መንግስትና ስርዓት ይሄ ያለውን ስርዓት ብዙም አያሳስበውም ነው። ይሄ ከአስተያየት ደረጃ እኮ ያለፈ አይደለም።
በአውሮፓ ፓርላማ የሶሻሊስቶችና ዲሞክራቶች ቡድን ልዑካንም የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ሳምንት መጨረሻ ነው። በኢትዮጵያ ያለው ተጨባጭ ሁኔታ ከኢህአዴግ የህዝብ ግንኙነት መረጃ የተለየ መሆኑን ተረድተዋል ይላሉ ከልዑካን ቡድኑ ጋር የተወያዩት ፕሮፌሰር በየነ።
ከሀገራቸው ሲመጡም እዚህ ደርሶም በመንግስት ባለስልጣናት ምንድነው ማብራሪያ ሲሰጣቸው የተገነ ግንኙነት ያደረጉት ከኛ ጋር ከመገናኘታቸው በፊት የፌዴራል ጉዳዮች ባለስልጣን ሚኒስትር ጋር ተገናኝተዋል፣ ከአፍሪካ ህብረት ጋር ተገናኝተዋል፣ ሌሎችም ቀጠሮዎች ነገ ያሉን እያሉ ነበር። ከጠቅላይ ሚኒስትሩም ጋር ጥሩ ተይዞልናል ምስሉ ነው የነበረው። እና በእጅጉ የተገረሙት ይሄ መድበለ ፓርቲ ስርዓት ነው ኢትዮጵያ ወደ ዲሞክራሲያዊ ስርዓት ተሸጋገረች ተብሎ ከፍተኛ ህዝብ ግንኙነት ስራዎች ተሰርቷል። በብራስልስ ሆነ ሌላ አካባቢዎች በሙሉ እየተስተካከለ አንዳንድ ርምቶች እየተደረጉበት የሚሄድ ሁኔታ ነው በኢትዮጵያ ውስጥ ብለው ነበር የመጡት። እዚህ ሲደርሱ ፓርላማው 100% አንድ ፓርቲ የገዢው ፓርቲ ይህም የተቋቋመው ያው አስተዳደሩ ያው ምናምን ሲባል እንግዲህ እነሱ ካላቸው ምንድነው ጉዳዮቹን ያረዳል ምን ሊሆን የሚችል ነገር በዚህ አይነት የመድበለ ፓርቲ ስርዓት ነኝ ምን ቢኖር ባለበት ሁኔታ ከመጨረሻው ሲወጣባቸው በጣም ነው የተገረሙት። በመሰረቱ ኢትዮጵያ ውስጥ ምርጫ ሳይሆን ዝም ብሎ እንደው የምርጫ ድራማ እንደሆነ መረጃዎችን በመስጠት ይሄንን ለማስጨበጥ ሞክረን እጅግ በጣም ደስ ብሏቸው ነው ሄዱት። እናንተን ጻናና ግር ብንል ኖሮ ብዙ የራሳችንን ስብና ምነካ ካለ ግንዛቤ የምናወራ ሰዎች እንሆን ነበር።
የኢህአድግና የመንግስት ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች በየኤምባሲው ደጅ ጠናሉ ሲሉ ተቃዋሚዎችን ተችተዋል። ተቃዋሚዎች የውጭ ኃይሎችን ጣልቃ ገብነት እንደሚጋብዙ በመግለጽም አገሪቷ ሉዓላዊ መሆኗን እነርሱም ለተጽዕኖ እንደማይንበረከኩ ተናግረዋል። የመድረኩ ሊቀመንበር ግን የኢህአድግን ትችት አይቀበሉም። እርሳቸው እንዳሉት ዘመኑ የዓለም አቀፋዊነት ነው፣ የኢትዮጵያ ጉዳይም ምዕራባውያኑን ጭምር ይመለከታል፣ ያለውን ስርዓት አቆመው የሚያኖሩትም እነዚህ የውጭ ኃይሎች ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። አሁን ወደ ምዕራብ አፍሪካ ከማምራታችን በፊት ሙዚቃ እንጋብዛችሁ። ዊስኬድ ይባላል። ኦጁሌግባ
It's legendary beat. Yeah.
ወስኪድ ኦጁሌግባ ወደ ጎረቤት ሀገር እናልፋለን። አሁን እሱም ወደ አቢጆ ነው ኮትዲቯር። በዩናይትድ ስቴትስ የተጀመረው በድረገጽ የሚታገዘው የታክሲ አገልግሎት ኡበር ኩባንያ በተንቀሳቃሽ የስማርት ስልክ አገልግሎት ጋር በማግኘት ታክሲ ፈላጊዎችን በግል መኪናቸው የታክሲ አገልግሎት ማቅረብ ከሚፈልጉ ግለሰቦች ጋር በማገናኘት ከፍተኛ አገልግሎትን በመስጠት ላይ ይገኛል። የኡበር ኩባንያ በአፍሪካ ከመስፋፋቱ አስቀድሞ አንዳንድ የስራ ፈጣሪዎች በአፍሪካ ስራውን እያከናወኑ ነው። በተለይም በምዕራብ አፍሪካ በምትገኘው አይቮሪ ኮስት የኡበርን የመሰል አገልግሎቶች የሚሰጡ ድርጅቶች ብቅ ብቅ እያሉ ነው። ኤሚሊ ሎብ የዘገበችውን መስታወት አድርጋው ይዛለች።
የአቢጃን ከተማ ከፍተኛ ቁጥር ያላቸው ብርቱካናማ መደበኛ ታክሲዎች ለአመታት በከተማዋ እየተሽለኮለኩ ያለምንም ተቀናቃኝ ግልጋሎታቸውን ሲሰጡ ኖረዋል። አሁን ግን ተፎካካሪ እየመጣባቸው ነው። የቴሌቪዥን አዘጋጁ ጂል ሉዊስ ዛሂቦ ከቤቱ ፊት ለፊት ለሚመጣለት የትራንስፖርት አገልግሎት በየቀኑ ተጠቃሚ ሆኗል። ታክሲ ጀት ለጂን አገልግሎቱን ስለሚሰጠው ታክሲና የሹፌሩን ብቃት ሙሉ መረጃ በተንቀሳቃሽ ስልኩ ይልክለታል። ዛሂቦ እንዳለው በስራው ምክንያት የተለያዩ የስራ አጋዥ መሳሪያዎችን በየቀኑ ይይዛል።
Dans le cadre de mes activités, j'ai beaucoup de choses. C'est pas évident que je roule.
የያስኩትን እቃ የተጓዝኩበት ታክሲ ውስጥ ብረሳ እንኳን መልሼ እንደማገኘው አውቃለሁ። በተጨማሪም የታክሲ አገልግሎቱ አመቺነትና ብቃት ያረካኛል።
ከታክሲ ጀት ዋና መስሪያ ቤት ሁሉም ታክሲዎች ግልጋሎት ለመስጠት መዘጋጀታቸው በኢንተርኔት ግንኙነት ይረጋገጣል። ከባለፈው ሰኔ ጀምሮ የትራንስፖርት አገልግሎትን መስጠት የጀመረው ታክሲ ጀት አሁን በቀን እስከ 100 የሚሆን ጥሪን ከአገልግሎት ፈላጊዎች ይቀበላል። 500 የሚሆኑት የታክሲ ጀት ሹፌሮች በቀድሞ የብርቱካናማው ታክሲ ግልጋሎትን በመስጠት ላይ ቢገኙም ኩባንያው ግን በስሩ የሚተዳደሩትን ታክሲዎች በሙሉ የኩባንያው መለያ እንዲኖራቸውና የተሻለ ግልጋሎትን ለመስጠት ይፈልጋል። የአሜሪካውን የታክሲ አገልግሎት ኡበርን አሪያ አድርጎ የጀመረው የታክሲ ጀት ኩባንያ መስራችና ባለቤት ፓርፊት ዋታራ ለተሻለ የታክሲ አገልግሎት ተመጣጣኝ ክፍያ ለመክፈል ጥቂት አይቮሪያውያን ዝግጁ እንደሆኑ አምናለሁ ብለዋል።
ታክሲ ጀት እንደዩኒዴ ዲ ጆይንድ
የታክሲ ጀት አላማው ምቹና ደህንነቱ የተጠበቀ የመጓጓዣ አገልግሎት ለተጠቃሚው ማቅረብ ነው። አሽከርካሪዎቻችን በችሎታቸው የምንተማመንባቸው ሰላማዊና ታዛዦችም ናቸው።
ከአንድ አመት ተኩል በፊት ተመሳሳይ የታክሲ አገልግሎት ሰጪዎች በአቢጃን የተለያዩ ምቾትን በአገልግሎታቸው ላይ አክለዋል። እነዚህን አገልግሎቶች እየተጠቀሙ ለመጓጓዝ ደግሞ ከነበረው ክፍያ 50% ከፍ ያለ ያስከፍላል። ስራ ፈጣሪው ቫንግዚ ጎማ አፍሪካ የተባለውን የትራንስፖርት አገልግሎት በዚህ አመት በአቢጃን አገልግሎት መስጠት ጀምሯል። ጎማ እንደገለጸው
disponible à bord de nos véhicules, nous avons nos tablettes numériques
qui በእኛ ታክሲዎች ላይ ዘመናዊ የዲጂታል መሳሪያዎች አሉን። የኢሜይልና ስለ ከተሞች አስፈላጊ የሆኑ መረጃዎችን በቀላሉ ማግኘት የሚያስችሉ ከፍተኛ ደረጃ ያላቸው 4G የተባለውን የመሰሉ የኢንተርኔት አገልግሎቶች በመንሰጠው የጉዞ ግልጋሎት ላይ ተካቷል።
የኮንጎ ተወላጅ የሆነው የሥራ ፈጣሪው ጎማ በአቢጃን ሥራውን ቢጀምርም የወደፊት እቅዱን በመላው አፍሪካ በስፋት ማሳደግ ይፈልጋል።
አቢጃን ከመም ለፖሞ ኢኮኖሚክ አጆርዲ ደ ላፍሪክ
አቢጃን የፈረንሳይኛ ተናጋሪና ከምዕራብ አፍሪካ ሀገሮች 10% የምጣኔ ሀብት ደረጃዋ የተሻለ ነው። አፍሪካፕ አላማ ያደረገው ለሁሉም ግልጋሎት መስጠትን ቢሆንም በብዛት ግን መካከለኛ ገቢ ላላቸው ተጠቃሚዎች ነው።
የኩባንያው ቅድ የተሳካ ሆኖ አገልግሎቱን በሁለት እጥፍ አሳድጓል። ከሁለት ግዙፍ ሆቴሎች ጋር በጋራ በመስራትም ላይ ይገኛል። ስለዚህ በሺዎች ለሚቆጠሩት ለባለ ብርቱካናማዎቹ ቀለም ታክሲዎች ይህ ምን ማለት ነው? ከመደበኛ ታክሲ አባላቶቹ አንዱ ድርሳ ዲያቢ እንዳለው አገልግሎታቸውን ከቀድሞ የተሻለ ለማድረግ በመጣር ላይ ናቸው። አንዳንዶቹ ታክሲዎች ያሉበትን የሚጠቁም ጂፒኤስ ተገጥሞላቸዋል። አንዳንዶቹ ደግሞ የሚጓዙበትን ርቀት ለማወቅና የተወሰነ ታሪፍ ለማስከፈል እየሞከሩ ነው። ከትራንስፖርት ሚኒስትሩ ጋር በጋራም ለመነጋገር ቀጠሮን ይዘዋል። ስለዚህ ዲያቢ እንዳለው የአዳዲሶቹ የትራንስፖርት አገልግሎቶች አያሳስቡም።
Dans le quartier Abobo, dans le quartier Yopougon, on roule.
የምናገለግለው ወደ ስራ በየቀኑ የሚመላለሱትን አይቮሪያን በማመላለስ ነው ወይም በማጓጓዝ ነው። ሳምንቱን ሙሉ ሌት ተቀን እንሰራለን። አዲሱ የትራንስፖርት አገልግሎት ሰጪዎች ለሁሉም ሳይሆን ሀብታም ለሆኑት ብቻ ነው የሚሰሩት።
ዲያቢ እንዳለው ከዚህ ቀደም በአቢጃን የነበሩትን የታክሲ ሹፌሮች ያነዳድ ግዴለሽነት አሁንም ላይቀየር ይችላል።
ስሚልንገራቹ ስሚ ማነው
ካምፒና ቢኦኤ
ተናጣሪ ተጋጣሪ።
አሁን ደግሞ ወደ ዩናይትድ ስቴትስ እንመለሳችሁና የጎዳና ተዳዳሪነትና የመጠለያ ቤት አልባነትን ችግር ለመቅረፍ ፕሬዚዳንት ባራክ ኦባማ ጥረት ይዘዋል። ጁን ሶህ ከዋሽንግተን ዲሲ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ፕሬዚደንት ባራክ ኦባማ ለቀጣዩ 2017 ዓመተ ምህረት ባወጡት በጀት በሚቀጥሉት 10 ዓመታት ቤተሰቦች ላይ ለሚደርስ ጎዳና ተዳዳሪነት መከላከያና መዋጋያ የሚውል 11 ቢሊዮን ዶላር እንዲመደብ ሐሳብ አቅርበዋል። ግሬጎሪ ታሊ መናፈሻ ውስጥ አውሮፕላን ጣቢያ ውስጥ ድልድይም ስር ሲያድሩ ኖረዋል። የ50 ዓመቱ ግሬጎሪ በደጃዳሪነት ኑሮ ከ10 ዓመታት በላይ እንዳሳለፉ ይናገራሉ።
ጎዳና ተዳዳሪነት ከባድ ነው። እያንዳንዷን ቀን የምታሳልፈው የሚበላው ነገር የት ላገኝ ብለህ በመዋተት ነው። የፌርፋክስ ወረዳው የኬኔዲ መጠለያ ባይደርስልኝ ኖሮ እስካሁን ምን ልሆን እችል እንደነበር አላውቅም። ልሞትም እችል ነበር እኮ።
የኬኔዲ መጠለያ ኒው ሆፕ ሃውሲንግ አዲስ ተስፋ መኖሪያ የተባለው አካል ከሚያካሂዳቸው መጠለያዎች አንዱ ነው። በዋሽንግተን አካባቢ ያሉ ጎዳና ተዳዳሪ ቤተሰቦችንና ግለሰቦችን መጠለያ በመስጠት ይረዳል። ፓም ሚችል የዚህ በጎ አድራጊ ድርጅት ዋና ስራ አስኪያጅ ናቸው።
እንደ አውሮፓውያን አቆጣጠር በ1985 ዓ.ም ወደ አፍሪካ ተጉዤ ነበር። እጅግ የበዛ ድህነት አየሁ። በዚያው መጠን ትልቅ ተስፋም እንዳለ አስተዋልኩ። ከዚያ በቃ እንዴ እኔ አሜሪካ ውስጥ ያለኝ የባለመካከለኛ ገቢ ኑሮ ምን ያደርግልኛል? ይልቁንስ ለሰዎች ተስፋ የሚሰጥ ስራ ብሰራ አይሻልም ከሚል ውሳኔ ላይ ደረስኩ። ምን እንደማደርግ ብዙ አልቸገረኝም። የጎዳና ተዳዳሪነትን ችግር በቅርብ የማየው ስለነበር በሱ ላይ አተኩሬ መስራት ጀመርኩ።
ታዲያ ፓም ሚችል ከ25 ዓመታት በፊት በአዲስ ተስፋ ኒው ሆፕ መስራት በጀመሩበት ጊዜ ሶስቱ መጠለያዎች የነበሯቸው 80 ገደማ አልጋዎች ብቻ ነበሩ። በአሁን ወቅት 350 አልጋዎች ያሏቸው ሲሆን በየአመቱ 1500 ጎዳና ተዳዳሪዎችን ያገለግላል። ስራ አስኪያጇ ፓም ሚችል ኒው ሆፕ የሚሰጠው የዕለት ማደሪያ ብቻ የነበረውን አገልግሎት አስፋፍተውታል።
ስለ ጎዳና ተዳዳሪነት ማህበረሰቦችን ማንቃት፣ ችግሩን መከላከል በመሳሰሉ ጉዳዮች ላይ እንሰራለን። ቋሚም ጊዜያዊ መጠለያ እንሰጣለን። ሰዎቹ ከጎዳና ተዳዳሪነት ህይወት እንዲላቀቁ የሚረዱ የተለያዩ የትምህርት ፕሮግራሞችን እናካሂዳለን።
ባለፈው የአውሮፓውያን 2015 ዓ.ም በወጡ መረጃዎች መሰረት አሜሪካ ውስጥ በየዕለቱ በጎዳና ተዳዳሪነት የሚያድረው ሰው ቁጥር ከግማሽ ሚሊዮን ይበልጣል። ሰዎች ለጎዳና ኑሮ የሚጋለጡበት አንዱ ዋና ምክንያት የቤት ኪራይ ውድነት ሊሆን እንደሚችል ቢታወቅም ፓም ሚችል ሲናገሩ ግን ኒው ሆፕ እነዚህ ሰዎች ሕይወታቸውን ለመቀየር የሚያስችላቸውን ክህሎት እንዲያገኙ ስልጠና እንደሚሰጥ አስታውቀዋል። ፓም ሚችል
Our out of poverty program is not just about money. It's about you could be spiritual.
ከድህነት ማላቀቂያ መርሃ ግብራችን ትኩረት በገንዘብ እርዳታ ላይ የተወሰነ አይደለም። አንድ ሰው ችግሩ መንፈሳዊ፣ የወገን የዘመድ ናፍቆት ወይም የትምህርት እጦት ሊሆን ይችላል። ስለዚህ የኛ መርሃ ግብር ለጎዳና ተዳዳሪነት ያበቃውን ችግር በመረዳት ከችግሩ የሚላቀቅበትን መንገድ መፈለግ ላይ የሚያተኩር ነው።
በዚህ መርሃ ግብር በመጠለያው የሚኖሩ ሰዎች በራስ ስለመተማመን፣ ስለ ስራ ክብር ትምህርት ይሰጣቸዋል። የኑሮ እቅድ ማውጣት እንዲችሉም ስልጠና ያገኛሉ። ሊዊስ ዌብስተር የዚህ መርሃ ግብር ተጠቃሚ የሆኑ የቀድሞ የጎዳና ተዳዳሪ ናቸው።
ህይወቴን ለመቀየር አሁንም እድል እንዳለኝ እንደምችል ተምሬያለሁ። የሚያስፈልገው ጠንከር ብሎ እርምጃውን መውሰድ ብቻ ነው። ማለቴ አንድ ሰው ራሱን ማሻሻል ከፈለገ የተሻለ ነገር ማድረግ አለበት። እኔም አሁን ያለኝ አስተሳሰብ ያ ነው።
በአንድ ወቅት እስር ቤት የነበሩት ሉዊ ዌብስተር በአንድ ወር ጊዜ ውስጥ ከመጠለያ ወጥተው የራሳቸውን ቤት ይዘው እንደሚኖሩና አምራች የማህበረሰብ አባል እንደሚሆኑ ይተማመናሉ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በዛሬው የጋቢና ጉዟችን ይሄንን ይመስል ነበረ የያዝናቸው ፕሮግራሞች።
በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ስታደርሱን ቆይታችኋል። ሁልጊዜ ማይለየን። በትዊተርም እንዲሁ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን አድርሱን። ሀሽታግ ጋቢና ቪኦኤን መጠቀም ትችላላችሁ።
ስናስተናግዳችሁ ያመሸነው እኔ መስታወት አድራጋው
እና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞክቢል ያበሮ ነው።
ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።